ሰላም ሰላም አሲምባዎች እንደምን አላችሁ? ምንሽር አቶ ሰውየው አሲምባ አስቻለው ሰላም አቶ ተገኝ እንደምን ሰነበት እንደምን አለ? አቶ ተገኝ ኑርልን በርታልን። ታሪክ የጣለብንን ኃላፊነት ለመወጣት እና ትግላችን ድሙን እንዲመታ ሀገራችን ከወደቀችበት አዘቅትም ለማውጣት የተጣመመውን የታሪክ ሂደት አስተካክሎ ትክክለኛውን ፍላጎትና ምኞታችን ግቡ ለማድረስ ለምታደርገው ጥረት ከልብ አመሰግናለሁ። ከዛ በመቀጠል አንድ ሁለት ጥያቄዎች ይኖሩኛል። የሀፓ የጎሳ ድርጅቶችን ፈለፈለ። የሀፓ ኢትዮጵያ በጎሳ እንድትከፋፈል አደረገ የሚሉ ኃይሎች አሉ። ከዛም የሀፓ ህብረቱ ጋር ሲቀላቀል አብዛኛው በጎሳ ድርጅቶች ውስጥ በጎሳ ድርጅት የተደራጁ ነው እና የጎሳ መደራጀትን እውቅና ይሰጣል እስከ መገንደል ድረስ ይላል በሚል በዛ ላይ ብዙ ጊዜ አታክ የሚደረጉ ሁኔታዎች አሉ እና በዛ ላይ ክሊር ክላሪፊኬሽን ብትሰጥበት ደስ ይለኛል። ይሄው ነው ጥያቄ። ከዛው ሁለተኛው ጥያቄ ከሀሰ ውጭ ትግል የሚካሄድበት ጊዜ ከሀሰ ውጭ የተለያዩ ድርጅቶች የተለያዩ ግለሰቦች በድርጅቱ ውስጥ እንቅስቃሴ ያደርጋሉ። ለሚያቀርቡት ጥያቄዎች ሁሉ የሚሰጠው መልስ የነበረ ለበላይ አካሉ አስተላልፈናል ይባልና መልሶችም ሳይሰጡ ይቀሩ ነበር። በመሰለው ደግሞ ያለው ግንኙነትም ደግሞ እንዲሁ የመሰለውን አስተያየት በመስጠት ትንሽ አንዳንድ አሰራር ስህተቶች እንደነበሩ የተመለከቱት ሁኔታዎች አሉ። በዛ ላይም ትንሽ አስተያየት ትሰጥበት በጣም ደስ ይለኛል። አሲምባ በርቱ። አቶ ተገኘ አሁንም ይህን ኃላፊነት ለመወጣት በየቦታው መግለጫዎችን በዚህ መልክ ብናደርግ የተወናበደውን የትግል ሂደት አስተካክለን ትግላችን ጥሩ ውጤት የሚመጣበት ሁኔታ እንችላለን እና በዛ ላይ ትገፋበት ደስ ይለኛል። ይህን ለማለት ነው። ስላዳመጣችሁኝ አመሰግናለሁ።
እንደተሰማኝ ሁለት ጥያቄዎችና የመጨረሻው ሶስተኛው አስተያየት ነው። የመጀመሪያውን ጥያቄ ገላን ሰድጄ መመለስ እችላለሁ። ምንድነው ኢህአፓ የብሔር ድርጅቶችን ቀፍቅፎ እንዲገነጠሉ አደረገ፣ ለነሱ ቅድሚያ ይሰጣል የሚለው ነው። ተራ በተራ ነው መልሰው። እኔ እንደ ምረዳውና እንደማቀው አሁንም በዚህ ድርጅት እስካለው ድረስ ኢህአፓ ለፕሮግራሙን የነደፈው በኢትዮጵያ ተጨባጭ ሁኔታና በነበረው ተጨባጭ ሁኔታ አሁን ባለውና ወደፊት ባለው ራዕይ ላይ በእነዚህ ፐርስፔክቲቭ ነው፣ በእነዚህ ላይ ነው አስተጋባው። ኢህአፓ የብሔር ድርጅቶቹን አልከፈከፈም። ቀደም እንደተባለው ዛሬም ስናወራ ስንዋይ እንደዋል ነው የኢትዮጵያ የብዙ ብሔሮች ብሔርና ብሔረሰቦች ሀገር ናት። እነዚህ የተጨቆኑ ክፍሎች ጭቆናቸው ሲያንገፈግፋቸው በግድ ተደራጅተው ከጭቆና የሚላቀቁበትን መንገድ ይቀይሳሉ፣ ትግል ይቀይሳሉ። ይሄ ደግሞ የአገሪቱ ተጨባጭ ሁኔታ አስተጋባው ነው፣ የዛ ሪፍሌክሽን ነው። የኤርትራ ግንባሮች የተመሰረቱት በተለየ EPLF በ60ዎቹ ነው። ካይሮ ነው የተቋቋመው። የብሔሮች መደራጀት የለባቸው ተብሎ መወቀስ ካለበት ያ ጋማል አብደል ናስር ነው ካይሮ ያ በነሱ እርዳታ ነው የተቋቋመው። ኢህአፓ ከመፈጠሩ በፊት ማለት ነው። ኢብነ አግ የሚባለው እንደዚሁ ለሸህ ሁሴን የሚባሉ ሰው የተቋቋመው ድሮ ነው። ሌሎቹም መዘርዘር ይቻላል። ስለዚህ ኢህአፓ ድርጅቶቹ የጎሳ ድርጅቶች እንደተባለው ነው። ጎሳ እኔ ያልኩት አይደለም፣ ጠያቂ እንዳለው እሱ አልከፈከፋቸው። ከተመሰረቱ በኋላ ግን ዲሞክራሲያዊ ይዞታቸው እየጠበቁ ከመገንጠል ይልቅ አንድ ላይ ሆኖ ዲሞክራቲክ ኢትዮጵያን መመስረት፣ መገንባት፣ ማፋፋ ማሳደግ አለብን በሚለው ላይ የራሱ መተክላዊ አቋሙ ነው። አሁንም በዛ መሰረት ነው የሚሰራው። ስለዚህ ኢህአፓ የጎሳ ድርጅቶቹን የዘር ድርጅቶቹን የቀፈቀፈ እንዲገነጠሉ እያደረገ ቅድሚያ ለነሱ እየሰጠ የሚለው እኔ በታሪክ የተደገፈ ሀቅ አይመስለኝም። ስለዚህ በኢህአፓ በኩል ይሄ ተቀባይነት ያለው አይመስለኝም። አንተ ከመቆርቆር የተነሳ እንደዚህ ይባላል። ለዚህ የኢህአፓ መተከላዊ መልሱ ምንድን ነው? ማብራሪያ ያሰጠው ያልከው ትክክል ነው። እኔ በየጊዜው የሚሰጥ ይመስለኛል። ይሄ ነው ኢትዮጵያዊ የሆኑ ድርጅቶች ለኢትዮጵያ ስትራቴጂክ ጥቅም የሚታገሉ ዊዝን ዘ ኢትዮጵያን ፍሬምወርክ በኢትዮጵያ ህላዊ ላይ የተመሰረተ አንድ ላይ እንታገል፣ የኛም ጥቆን አለብን፣ ይጁልን፣ ወቁልን፣ ብሶት አለብን፣ ይሄ መስተካከል አለበት፣ ለዴሞክራሲያዊ ስርዓት እንታገል የሚሉትን ግን በግድ ሁላችንም መደገፍ አለብን። ኢህአፓን ግን እንደማጠይቃ እየተጠየቁ የራሳቸውን አድቫንቴጅ የሚወስዱትን ግን እኔ ቦታ ሊኖራቸው አይገባም፣ መቃወም አለብን። በየነ ጴጥሮስ ምንድን ነው ያደርገው? በህብረት ውስጥ ገብቶ እየታገለ ቸርማን ሆኖ አስፈላጊው ትብብር ሁሉ እየተደረገለት ድርጅታዊ፣ ፖለቲካዊ፣ ዲፕሎማሲያዊ የቆሳቆስ እና የንዋይ ሁሉ ተሰጥቶት at the 11th hour ኮዙን ቢትራይ አድርጎ ሂዷል። ቅድም እንዳልኩት በእያንዳንዱ 12 ሐዋርያት አንዳንድ ይሁዳ መኖሩን መኮ መርሳት የለብን ነው። ያ ማለት ግን በኢትዮጵያ ውስጥ ያለውን ህላዌ፣ በኢትዮጵያ ውስጥ ያለውን ሀቅ ነገር ንጌት ማድረግ ማለት አይደለም። እሱ የወከላቸው ሰዎች፣ ክፍሎች፣ ብሔሮች ወይም ብሔረሰቦች አሉ። ጥያቄው አለ። ጥያቄው ተመልሷል ብዬ እኔ አላምንም። ጥያቄው ምንድን ነው? በህዝብ ተሳትፎ የሚመረጥ ዲሞክራሲያዊ ስርዓት መጥቶ ሁሉንም ያካተተ የኢትዮጵያን ብሔር ብሔረሰቦች የኢትዮጵያን ዜጎች ያካተተ የነሱን ጥቅም የሚጠብቅ የሚያከብር ስርዓት እንምጣ ብለው የሚታገሉ አሉ። እነሱንማ መደገፍ አለብን። በውስጣቸው በተለያየ ምክንያት ቢትሬ የሚያደርጉ አሉ። በመልቲናሽናል ኦርጋናይዜሽን ውስጥ እኮ ቢትሬ አድርገው የሚሄዱ እኮ አሉ። ክህደት እኮ በአንድ ብቻ ላይ የተከለለ አይደለም። ስለሆነም አንደኛ ለማጠቃለል ኢህአፓ የብሔር ወይም የጎሳ ድርጅቶችን እየቀፈቀፈ እንዲገነጠሩ አድርጓል የሚለው በታሪክም ሆነ በሀቅ ያልተደገፈ ክስ ይመስለኛል። ሁለተኛ አሲምባን በሚመለከት የጠየቀው ጥያቄ አለ። አሲምባ ውስጥ ጥያቄ ሲጠየቅ ለበላይ አካል ደረሰ የተባለ አይደረሰም። ስለዚህ ምንድን ነው የምትለኝ? እኔ ፍራንክሊ ልናገር በሜዳ አልነበርኩም። ሜዳ ውስጥ አልነበርኩም ብሎ ደስ ይለኝ ነበረ። ባለመኖሬ ደግሞ አልቆጭም። ምክንያቱም ድርጅቱ ታጋዮቹን የሚያሰማራቸው በተለያየ የትግል መስመርና አቅጣጫ ስለሆነ እኔ እንዳጋጣሚ ሆኖ ሜዳ አልነበርኩም። እንደገና ሜዳ ባለመኖሬ ብኖር ደስ ይለኛል ብዬ አስባለሁ፣ አምናለሁ። ባለመኖሬ ደግሞ አልቆጭም። ምክንያቱም በተመደብኩበት ስራ የሚያኮራ ስራ ሰርቼ ያስመዝግቤ ያለው ስለሆነ አልቆጭም። ስለዚህ በሜዳ ስላለው ትክክለኛው በሜዳ የነበረው ሁኔታ ከተጨባጭ ሁኔታው ጋራ በማዛመድ የነበረውን ሁኔታ በማገናዘብ የሚናገሩ ሌሎች በቦታው የነበሩ ጓዶች አሁንም በአመራር ውስጥ አሉ። በሴንትራል ኮሚቴው ማለት በካኮ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ ውስጥ ያሉ አሉ። እነሱ ከነ ማስረጃው በማስረጃ የተደገፈ መልስ ሊሰጡ ይችላሉ። ይሄንን እኔ አስተላልፍልሃለሁ። የመጨረሻው በየቦታው የሄዳችሁ በርቱ፣ ህዝቡን አስተምሩት፣ አስረዱት፣ መገለጫ ስጡ የምትለው ትክክል ነው፣ ይገባል። ከወገንተኛ ክፍል የሚመጣ ማሳሰቢያ ነው። ይሄንን በጸጋ ድርጅቱ ተቀብሎ የህዝቡን ፍቃድና ጥያቄ እየተቀበለ በየቦታው አቅሙ በፈቀደው መሰረት በየቦታውና እንደየሁኔታው ለህዝቡ ማስረዳት፣ መግለጽ፣ ማወያየት፣ መድረክ ሁሉ መክፈት ይገባል። ከመድረኩ አንዱ እንግዲህ የአሲምባ ፓልቶክ ከፍተኛ ሚና ከሚጫወቱት አንዱ ነው ይላል። አመሰግናለሁ።
እሺ፣ አመሰግናለሁ አቶ ተጌ። ኦኬ፣ የሚቀጥለው ኪንግ ሶል ማይክ ተስተካክሎ ከሆነ ጠይቅ እና ማይኩን እለቅልሃለሁ።
ኤክስኪዝ ሚ ይሰማል? እስኪ አንዳንድ አሰሙኝ፣ አሳዩኝ። እሺ፣ ይሰማል ማለት ነው። በመጀመሪያ ለእንግዳው የክብር ሰላምታን አቅርባለሁ። አቶ ተገኘ ሞገስ፣ እንደዚህ ቅሬታ የሆኑ ሰዎችን ድምጻቸውን ልሳናቸውን ስንሰማ በጣም ነው ደስ የሚለን። የድሮ ሰው ታሪክ ነጋሪ አይታጣ ነው። እና እንግዲህ የኔ እኳ ጥያቄ ለየት ያለ ነው። ኔክስት ዶር ክረንት አፌርስ ማለት ነው። አቶ አበበና አቶ መስፍን የሚባሉ የቅንጅት ተወካዮች ቀርበው በነበረ ጊዜ በኢትዮጵያዊነቴ መልስ ይሰጡኛል ብዬ ጠይቄ አንድም መልስ ባለመስማቴ እንዳው ዝም ብዬ ባዶ እጄን ወደዚህ ተመልሻለሁ። እንግዲህ ከናንተ ፕሮግራም ለየት ያለ ነው የሚመስለኝ። ምፈቀድልኝ ከሆነ ያን የጠየቅኩትን ጥያቄ ምናልባት አቶ ተገኝ የሚመልሱልኝ ከሆነ እጠይቃለሁ። ካልሆነ ግን መጨረሻ ላይ ብጠይቀው ምንም አይደለም። ነገሩን ሪኮርድድ አድርጌዋለሁ እና ያን ሪኮርድ ያደረኩትን እንዳይመልሱልኝ ብዬ ነው። እንግዲህ ሚሆን ከሆነ አድሚን አሳየኝ። ምንሽር ነው አድሚን ይመስለኝ ያው ዛሬ። ምንሽር አንዳንድ ካሳየኝ አሰማለሁ።
እሺ ኪንግ ሶል ጥያቄው ማቅረብ ይችላል። ወንድሞች እህቶች ዛሬ የታሪክ ቀን ነው። ቀደም ማቅረብ ያለው አንዳንድ ጊዜ ከምንነጋገርበት ትንሽ ወጣ ያለ ጥያቄ በሚመጣበት ጊዜ ታሪካዊ መልክና ታሪካዊ ፈር ያለው እንዲሆን በተለየ ዛሬውን እድል የምንጠቀመው ታሪካዊ ጥያቄዎችን ለማቀረብ ነው። ዝግጅታችንም ይሄንኑ ነው ብለን ነው የተናገር ነው። ግን አቶ ተገኘ ፈቃደኛ እስከሆኑ ድረስ ለምታቀርቡ ጥያቄ መልስ ሊሰጧችሁ ይችላሉ። ያን ማቆም አንችልም። ግን እኛ ደግሞ በአክብሮት ምንጠይቀው ሁላችሁንም በተቻላችሁ መጠን ወደ ታሪክ አቅጣጫ እንዲሄድ ብታረጉልን ነው። ከዚህ በተረፈ አሁን ኪንግ ሶል ለመጠየቅ የፈለከውን መጠየቅ ትችላለህ። ከዛ በኋላ አሁንም በፈቃደኝነት አቶ ተገኘ መልስ መስጠት ከቻሉ ይሰጣሉ። ግን ዛሬ ተዘጋጅተውበትም እንዲመጡልን የጠየቅነውም ምን እንደሆነ ግልጽ ለማድረግ ያክል ነው። እና ኪንግ ሶል ማይኩን ያዝ።
አቶ ሰውዬው ማይኩ ይሰራል አይሰራም? ሌላ ነገር አትባርቅ።
እሺ ይሰማችኋል? ይሰማችኋል? እስኪ አንዳንድ አሳዩኝ። እኔ ሁላችሁ ተቆም ይሁን ምንሆን አላውቅም። ሌላ ነገር አትዘራርቅ እያለ የሚሳደብ አለ። አሁን እስኪ ምን አስፈለገ ለመሳደብ? ለመሳደብ ምን አስፈለገ? እና ጥያቄ ይህን ይመስላል። ሪኮርድ ያደረግኩትን ላሰማችሁ።
ነገር ግን ከቶ እናመሰግናለን። አቶ መስተናቸው እጅ የበዛ ነው። አሁን መጨረሻ ጋ የሚወጡ እጆች እንግዲህ ሳህለ ስላሴ እና ጅሩዬ ባለቀ ሰዓት ያወጣችሁት ያው ጥያቄያቸውን ግን አሳቸውት ብዙ አቆይተናቸዋል። ኪንግ ሶል ወደ ነጥቡ ይመጣሉ። የኔ ጌታ ረጅም እንትን የለም። በሶስት ደቂቃ ውስጥ ወይ በሁለት ደቂቃ ውስጥ ጥያቄ ያጠቃል። አመሰግናለሁ። ማይኩን ያዙ።
ስማ ከሆነ እስኪ አንዳንድ አሳየኝ። ስማ ስማ። እሺ እንግዲህ ያው የታይም ሊሚት ተሰጥቶኛል ለእኔ ብቻ። ዳስ ታይም አንድ ትንሽ ቱ ሚኒትስ። አቶ አበበ አቶ መስኪን እንኳን በዚህ ፕሮግራም ላይ ቀርባችሁ መግለጫ ለመስጠት አበቃችሁ። አመሰግናለሁ። ጥያቄዎቻችሁን ያቀራጥሩ ነገር ሞክራሉ። የኔ ፎክስ የሚያደርገው በሬዲዮ ላይ ነው። በአሁኑ ጊዜ ሬዲዮ ሊቋቋም ወንድሞቻችን ብዙ በከረምታ ሲያስ እየጠየቁ ነው። እኔ ሬዲዮ አድማጭ ሬዲዮን ሳዳምጥ የቅንጅት አጋር የሆነውን የኦነግ ሬዲዮ ጣቢያ አዳምጣለሁ እና ሳዳምጥ ግን የኦሮሞ ሕዝብ እንዲያለ ነው እስካሁን ድረስ የሚፈክረው። በሁለተኛ ደረጃ በአዳማ የሚገኙ ኦሮሞ ተማሪዎች የኦነግን ባንዲራ አውጥተው የተቋቋሚ ወይ ደግሞ የአሜሪካን ባንዲራ አውርደው የኦነግን አውረበለሙ ይላለ ወይም ቪዲዮ አለ እና የሳችት የሚቋቋመውን ሬዲዮ ጣቢያ እነዚህ የሬዲዮ ጣቢያ አባላት ካሉበት እራሱ የሚል ይኖራል ብላችሁ ገልጻላችሁ። ሁለተኛው ጥያቄ ወያኔ ቢወጡና ተገንጣዮች በተለይ ኦነግ ብንዲያደርግ እና በካታ ያተፈረው የኢትዮጵያ መሬት ቢሆን ኢትዮጵያ ለዚህ ሚኒስተር ናክታለች ብላችሁ ገምታላችሁ? ሶስተኛ ጥያቄ ተገንጣዮች የቅድጅት ደግሞ ይጠቅመናል ካሉ ፈልገዋለን ካሉ ከአሁኑ የኢትዮጵያ ነው ኢትዮጵያ የሚሰራበት ጥያቄያችሁ ምንድን ነው የማያቆሙ አሁንም በኢትዮጵያ ሁኔታቸው ለምንድን ነው የሚያምኑ? ያን ካላመኑ ቅድም ሊገበት ያምን ይቻላል?
ወንድሜ በምንም መንገድ አይሰማም። ጆሮ ከማደንቆር በስተቀር ምንም ምን እንዳልክ ማይሰማምና ምንም ማረግ አይቻልም። እንግዲህ በሌላ ጊዜ እንትን ታደርጋለህ ወይ ማይክን አስተካክል። ኦኬ አስቻለው ቀጥል። እንትን የምታደርገው ሆነ ያዘው ማይኩን።
ኦኬ እንትን አልተሰማም። ኪንግ ሶል ያቀረብከው ኢንስቴድ የጠየቅከውን ጥያቄ አንተ ስለምታውቅ አንተ ስለሆነ ያቀረብከው ፕሊስ በማይኩ ጥያቄህን አቅርበው። የተወሰነው ሰምተን ይሆናል ግን በጣም ድምፅ ስላለው ብዙ አልተሰማም እና ጥያቄዎችህን እንደገና አቅርባቸው በራስህ ድምፅ። አመሰግናለሁ። ኪንግ ሶል ማይኩን ይዘህ ጥያቄህን አቅርበው ፕሊስ።
ካላነሳ አክሎም ነው አክሎም ቀጥል። እሱ ማይኩን አስተካክሎ እስክመጣ ቀጥል።
ኦኬ ድሪ ስለተሰጠ አመሰግናለሁ። ይሰማችኋል? አንዳንድ በሉ እስቲ።
አካሎ ማይኩን ያስከው ጊዜ እና የጠየከን ጊዜ አንዳንድ ስንሰጥ ይሰማ ነበር። አሁን ግን ማይኩን ለቀዋል እንደገና ያዘው።
ኦኬ ይሰማራው። አንዳንድ በሊስት ይሰማ።
አክሎም አይ ቲንክ ስክሪኑን አትመለከትም መሰለኝ። አንዳንድ እየሰጠነ ነው። ይሰማል? ቀጥል ማይኩን ይዘ ፕሊዝ።
ኦኬ ይሰማል። ኦኬ አመሰግናለሁ። ያው እንግዲህ ጀመርኩት ለጋሽ ተገኝ በጣም አመሰግናለሁ። ያው ብዙ ትምህርት አግኝቼበታለሁ እና እዚህ ቀጥሎ አስተያየት ሰጥና ጥያቄ አቀርባለሁ። የምሰጠው አስተያየት ምንድን ነው? ይኸውም ፖለቲካ የወቅቱን ተጨባጭ ሁኔታ የሚያሳይ ወይም የሚያስተምር ነው። ያለፈውን ደግሞ የሚያስተምረን ታሪክ ነው። ከየት እንዳሉ ለማወቅ የት እንደመጡ ማወቅ ያስፈልጋል። ስለዚህ ታሪክ የአንድ ሀገር መሰረታዊ ወዴት አቅጣጫ መጓዝ እንደሚቻል የሚያስተምር የራስ ታሪክ ጠና ብሎ አንገትን አቅንቶ እንዲናገሩ የሚያስችል ነው። እና ብዙ ጊዜ በታሪካችን ስንመለከት እንግዲህ የታሪክ ቀን ስለሆነ የሀፓ ታሪክ ሊቀጥል የቻለው ከሀፓ በፊት በነበሩት ኢትዮጵያውያን ወይም አርበኞች ከነሱ ትምህርት አግኝቶ በዛ ሊቀጥል ችሏል። ስለዚህ ምንድን ነው አሁን ፖለቲካ ብቻ አይደለም ታሪክ ምን መመልከት ያስፈልጋል? ሀገሪቱን ታሪክ መመልከት ያስፈልጋል። ሀገሪቱ አሁን ያለችበት ሁኔታ ሀገሪቱ አንዳንድ እየተሳሳትን የጦርነት ታሪክ ነው ይላልን እናገራለን። ሀገሪቱ የጦርነት ታሪክ ሳይሆን የሰርቫይቫል ወይም የህልውና ታሪክ ነው። ሀገሪቱ የጦርነት ታሪክ ስንል ኢትዮጵያ ሌላ ሀገር ሄዳ ወራ እንትን ብትል የጦርነት ታሪክ ልንል ይችላል። ግን የውጭ ጠላቶቿ ስመጡ ያንን እየተከላከለች ራስዋን ያቆየሽ ሀገር ናት። ስለዚህ የህልውና ትግል የሰርቫይቫል ትግል ስታደርግ ነው የቆየች። አሁንም የሚደረገው ትግል የሰርቫይቫል ትግል። ግን እዚህ ላይ ምንድን ነው አንድ በ1950 አካባቢ የተጻፉ በሀገራችን መጽሐፍቶች ይህን ትውልድ ያስጠነቀቁት ነበር። አንዱ ከበደ ደስታ የሚባሉ በ1948 የጻፉት መጽሐፍ ምን ይላሉ? ይህን መጽሐፍ የጻፍኩት ይህ ትውልድ ነጭን ቀለሙን ለይቶ እንደሚያውቀው ሁሉ ጸባዩን ለይቶ እንዲያውቅ ነው ብለው የተናገሩት ነገር አለ። እና ያ ትውልድ በዛን ጊዜ ከውጭ ተምሮ እየመጣ ምን አቅጣጫ እንደያዘ እና የተማረውን ከአገሩ ታሪክና እንትን ጋር እንዲያያዝ ብለው የተናገሩት ነገር አለ። ሶስት እንትኖች በዛን ጊዜ ተጻፉ። አንደኛው ታሪካዊ ሞት እንዲያጫውት ብለው የጻፉት ነገር አለ። ለወደፊቱ በአሁኑ ሰዓት ሊፈጠር የሚችለውን የጎሳ እንትን ማስጠንቀቂያ ሰጡ የጻፉ ሰው ጸሐፊ አለ። በአራተኛ ደረጃ ደግሞ ማስረሴ ነሱ የሚባሉ በጣም ላለፈው 500 ዓመት ኢትዮጵያ ምን ያህል ትግል እንዳካሄደች እና ምን ያህል እንትን እንደተሰራባት እና ያንን ሻጠ ይህ ትውልድ ማየት እንዳለበት እንዲያውም በዛን ጊዜ መጽሐፉ ሊጽፎ የቻሉት አንድ ኤርትራ ውስጥ ይኖሩ የነበሩ ሚሽነሪ የኢትዮጵያን ታሪክ አጣመው ጽፈው ለኃይለ ሥላሴ እንትን ስለሰጡ በዛ የተነሳ በየገዳማቱ ሁሉ የዞሩ ሪሰርች አድርገው የጻፉት መጽሐፍ አለ። በመረጃ ተመርኩዞ የጻፉ እና ይህን ትውልድ ያስጠነቀቁበት ሁኔታ አለ። እና ይህ ትውልድ ለሀገሩ መስዋዕትነት አድርጓል። ግን በዛው አንጻር ደግሞ የሀገሩን ታሪክ በትክክል የተማረ አይመስለኝም ብዬ ገምታለሁ። እና ይህ አስተዋጽኦ አላደረገንም አሁን ላለው ብሔሮች እንገንጠላለን የሚሉ ሞር ወደ ውጭ ታሪክ ትኩረት ተሰጥቶ የሀገሪቱ ታሪክ ተረስቶ አስተዋጽኦ አላደረገም ወይ? እና ይህንን እንደው እንድትመልስልኝ በጣም ደስ ይለኛል። አመሰግናለሁ።
ይሄ ጥያቄ በጣም በጣም መሰረታዊ ጥያቄ ነው። ብዙ የሚያነጋግር ነው። ራሱን የቻለ ሪሰርች የሚጠይቅና ምናልባትም ብዙ ምሁራን፣ የታሪክ ጠበብት ምሁራን፣ የቤተ ክህነት ሰዎች፣ የሃይማኖት መሪዎች፣ በጠቅላላ የበሰሉ ሰዎች የሚነጋገሩበትና ከዛ አንድ ጽሁፍ የሚወጣበትና ማስተማሪያ የሚሆን ነገር የሚወጣበት ነው እና ይሄ በጣም ከባድ ጥያቄ ነው፣ ግን አስፈላጊ ነው። እኔ አቅሜን የፈቀደልኝን አደርጋለሁ፣ እመልሳለሁ። በነገር ላይ አሁን የጠየቀኝ ወንድሜ በጣም ብዙ መጽሐፍ ያነባል፣ በግል አውቀዋለሁ። ያነበበውን መጽሐፍ ደግሞ ሌሎቹ ወገኖቹ እንዲያነቡት ይጋብዛል። የዚህ ተጠቃሚ አንዱ ነኝ እና አጋጣሚውን በመጠቀም ላመሰግንህ እፈልጋለሁ ወንድሜ። የምትልክልኝ መጽሐፎች ሁሉ ጠቅመውኛል እና ልትመሰገን ይገባሃል። ሁላችንም ያንተን አርአያ ልንከተል ይገባናል። ይህን ካልኩ በኋላ ጥያቄ በጣም ሰፊ ትንታኔ የሚጠይቅ አውሎ የሚያሳድር ስለሆነ እኔ አጠር አጠር አድርጌ እመልሳለሁ። ባጭሩ ነው ወይ ያልከው? አዎ ነው። ታሪኩን ያላወቀ ህዝብ ማንነቱን አያውቅም። ማንነቱን የማያውቅ ህዝብ ደግሞ መኖሩን አያውቅም። መኖር የሌለበት ህዝብ ደግሞ የሚኖረው ለመኖር ብቻ ሲል ነው የሚኖረው ማለት ነው። ስለዚህ በግድ ታሪካችንን ማወቅ አለብን። ታሪክ በተለያየ መንገድ ነው የሚጻፈው። የገዡ ክፍል የራሱን ጽሑፍ ያጽፋል። አቸናፊው ወገን የራሱን ይጽፋል። ነገር ግን ህዝብን የሚደግፍ የህዝብን የታሪክን ከፖለቲካና ከተለያዩ ጥቅሞች ነፃ ወጥቶ ነፃ አምሮ ኖሮት የህዝብ ወገን ሆኖ የሚጽፍ ደግሞ እሱ ይመረጣል። እኔ የኢትዮጵያ ታሪክ መበላሸት የጀመረው በኔ እድሜ በኔ እይታ ጣሊያኖች ኢትዮጵያን ወረው ከተመለሱ በኋላ ከተጀመረው ስርዓተ ትምህርት ነው የሚጀምረው። አስተማሪም ስለነበርኩ ተማሪም ስለነበርኩ ከዛ ነው የሚጀምረው። አዲስ ንጉሠ ነገሥቱ ከስደት ከተመለሱ በኋላ ዘመናዊ ስርዓት፣ ዘመናዊ የሚኒስቴር መስሪያ ቤቶች የመሳሰሉትን ሲያቋቁሙ እንደተባለው ቅድሚያ የሰጡት ለትምህርት ነው ይባላል። እንዲያውም ሌሎቹ የሚኒስቴር መስሪያ ቤቶች ራሳቸውን የቻሉ ሚኒስትሮች ሲሾሙ የትምህርት ሚኒስቴርን ራሳቸው ወስደው ነበር ይባላል። ትምህርት ለኢትዮጵያ ያስፈልጋታል ብለው። አንድ ነገር ግን ስህተት ተፈጸመ ይባላል። በዛን ጊዜ የትምህርት ሚኒስቴር ምክትል ሚኒስቴር አድርገው የሾሟቸው ደጃዝማች መኮንን ደስታ የሚባሉ ሰው ነበሩ ይባላል። እኚህ ሰው በሀገራቸው ትምህርት የመነጠቁ የረቀቁ ነበሩ ይባላል። በዘመናዊ ትምህርትም ኦሃዮ ድረስ ተልከው በኦሃዮ ዩኒቨርሲቲ ተመርቀው የሄዱ ሰው ነበሩ ይባላል። ስለዚህ በዚህ ባክግራውንዳቸው ንጉሱ የትምህርት ሚኒስቴር ምክትል ሚኒስቴር ሁንና ስራ ብለው ከሳቸው ግርጌ አድርገው ሾሟቸው ይባላል። ሰውየው ይህንን ኃላፊነት ተቀብለው ደስ ብሏቸው በዛን ጊዜ የነበሩትን በጣት የሚቆጠሩ ምሁራኑን ሰብስበው አንድ የምሁር ጉባኤ የምሁራን ጉባኤ መስርተው ለኢትዮጵያ ትምህርት ቤቶች ለህፃናት ማስተማሪያ የሚሆን ስርዓተ ትምህርትና ቴክስት ቡክ የማስተማሪያ መጽሐፍ ማለት ነው። ካሪኩለም ማለት ካሪኩለሙ ስርዓተ ትምህርቱ ነው። የማስተማሪያ መጽሐፉ ደግሞ ቴክስት ቡክ ነው። ይህንን አዘጋጁ ብለው እኚህ ሰውዬ ኮሚሽን አድርገው ስራው ቀጠለ ይባላል። ስራው የቀጠለው ደጃዝማች መኮንን ደስታ የሚከተለውን መመሪያ ሰጥተው ነበር ይባላል። እናንተ ምሁራን ለኢትዮጵያ ህጻናት የሚሆን ስርዓተ ትምህርትና መማሪያ መጽሐፍ ስታዘጋጁ መሰረት ማድረግ ያለባችሁ በኢትዮጵያ ህዝብ፣ በሀገራችን ታሪክና ባህል፣ እምነትና መስተጋብር፣ እሴትና የመሳሰሉትን ነው። ኢትዮጵያዊ ከሆነው መነሳት አለባችሁ ብለው በዛ ስራው ተጀመረ ይባላል። ስራው በመመሪያው መሰረት እንደቀጠለ አንድ እንግሊዛዊ እንዳማካሪው መጥቶ ተመድቦ በሚሰራበት ጊዜ አልጣመውም ይባላል። ሄዶ ለንጉሱ ሪፖርት አቀረበ ይባላል። ይሄ ከእንግሊዝ ሀገር የመጣ እንግሊዛዊ የዚህ ጉባኤ አማካሪ ምን አለ ይባላል። ኢትዮጵያ ቴክስት ቡክ ልታዘጋጅ አትችልም የራሷን። ማትማቲክስ፣ ሳይንስ፣ ጂኦግራፊ፣ ሂስትሪ የመሳሰሉትን የሳብጀክት ማተር ለማዘጋጀት ሌላ ማጠየቂያ ያስፈልጋታል። እሷ እኮ የላትም። ስለዚህ መኮንን ደስታሁን ዝም ብሎ በባዶ ላይ ተነስቶ ነው። ምንም ነገር የለም። ይልቁንስ በተፋጠነ መንገድ ኢትዮጵያ መራመድ ካስፈለገ ከእንግሊዝ ሀገር የትምህርት ካሪኩለም እና ቴክስት ቡኮች መጥተው በዛ ላይ ተገልብጦ መሰራት አለበት ብሎ ንጉሱን አሳመነ ይባላል። ንጉሱ የተጀመረውን ነገር ሽራው የእንግሊዙን ምክር በመስማት የነ ደጃዝማች መኮንን ደስታን ፕሮጀክት ማለት በኢትዮጵያ ባህልና ታሪክ ላይ የተመሰረተ ስርዓተ ትምህርት መዘጋጀቱ ቆርጦ በእንግሊዞች ይሁን የሚለውን ትዕዛዝ ስለሰጡ ያ ጉባኤው ቀረ ፈረሰ። ደጃዝማች መኮንን ደስታ ይባላል እንደሰማሁት በዚህ ተቆጥተው አኩርፈው ስራቸውን ሪዛይን አረጉ ከሚኒስቴርነታቸው ወደ ደቡብ ክፍለ ሀገራት የትኛው እንደሆነ አላውቀውም በትክክለኛ ረሳሁት ወለጋ ወይም ኤልባቡር በዛ ጠቅላይ ገዥ አድርገው ሰደዷቸው ይባላል። ከዛ በኋላ ምን ሆነ? ከዛ በኋላ የትምህርት ስርዓተ ትምህርቱ በእንግሊዝ አንደኛ በእንግሊዝኛ ቋንቋ ሁለተኛ በእንግሊዝ ማቴማቲክስ ሳይንስ ጂኦግራፊ ባዮሎጂ ሌሎቹም በእንግሊዝኛ ሆነው እኔ አሁን ጂኦግራፊ በእንግሊዝኛ አራተኛ ክፍልነት የጀመርኩት ባዮሎጂ ማቴማቲክስ ሁሉ በእንግሊዝኛ ነው የተማርነው። ሌላውን ተውና ታሪክ የሀገሬን ታሪክ ተምሬ አላደኩም። ስለ ሜሶፖታሚያ ዘ ላንድ ኦፍ ቱ ሪቨርስ ስለ ካተሪን ዘ ግሬት ናፖሊዮን የመሳሰሉትን ነበር የተማርነው። ጂኦግራፊውም ስለ ሂማሊያ ተራራ ስለ ካላሃሪ ዴሰርት ሌሎቹንም እና በዛ ተበድለን ያደግነው ታሪካችንን አላስተማሩን ነው ባህላችንን አላወቅንም። እኛ ታዲያ በኔ ጄኔሬሽን የነበረው ትውልድ በቃ እንግሊዝኛ መማር ከሶስተኛ ክፍል ጀምረን በእንግሊዝኛ መናገር በቃ ታንክ ዩ ሃው አር ዩ የሚለውን። አንድ የሚያስቅ ነገር ልንገራችሁና ትስቃላችሁ ወይም ትስቁብኛላችሁ ግን መንገር አለብኝ። ሶስተኛ ክፍል ያለው የእንግሊዝኛ አስተማሪያችን ክላስ ውስጥ ይመጣል። ሁሉ ጊዜ ጧጧት ይነሳል። ያው ድሮ አስተማሪ ሲመጣ መነሳት ነበረ። አስተማሪው ሲነሳ ብድግ እንላለን። ጉድ ሞርኒንግ ቲቸር ይለናል። ማን ነው? ጉድ ሞርኒንግ ክላስ ይለናል። እኛ ደግሞ ጉድ ሞርኒንግ ቲቸር እንለዋለን። ሲት ዳው ይለናል። እኛ ደግሞ ዊ አር ሲቲንግ ዳውን እንላለን። ከዛ እያንዳንዳችን ይጠራናል። አንዱ ይጠራዋል፣ ስታንድ አፕ፣ አይ አም ስታንዲንግ አፕ፣ ዋት ኢዝ ኔም፣ ነጋ ካሳ። ዝም ብዬ አፌ እንዳመጣልኝ ነው ነጋ ካሳ ማለት አይደለም። እድሜ ስንት? ዋት ዩር ኔም ነጋ ካሳ። ሃው ኦልድ አር ዩ? አይ አም 12 ይርስ ኦልድ። Where do you live? ሲባል ሰፈሩን ይናገራል። የአካባቢውን ስም ለምሳሌ መርካቶ ወይም ቸቸላ ወይም ደግሞ ከዘራ ካለ ያን ይላል። እና እንደዚህ ያለ ይላል። እና አንዱ ሲደርስ ሁሉም ካለ በኋላ Where do you live? ሲለው የሚኖርበትን ስም መስጠት ሲገባው I live very far አለ። አሁን far የምትለዋን ቃል እኛ እናቃተም አዲስ ናት። ያ ልጅ ግን farን አውቆ ነው እንግዲህ። በኋላ ምን ይላል? አስተማሪው ደግሞ አለቀቀውም። How far ሲለው I'm sorry ስለው ነው የምናገረው። የኤክስሬትድ የሆነ ቃል ነው የምናገረው። ሁላችሁም ማቹርድ ናችሁ። How far ሲለው 3 kilometers 5 kilometers ማለት አቅቶት I live country በተካለ ምን ማለት ነው? የሀገር መቀመጫ ማለት ነው። እንግዲህ ምን ማለት ነው? ይሄ ባህላችን እየተበከለ እምነታችንን እየተሸረሸረ የሀገራችንን ታሪክና ባህል እየረሳን ነው ያደግነው። እኔ ስለ ጂኦግራፊ ለመማር ስለ የሜሶፖታሚያን መማር አልነበረብኝም። በኢትዮጵያ ብዙ ወንዞች አሉ። አባይ አለ፣ አንገረብ አለ፣ ዋቢ ሸበሌ አለ፣ ተከዜ አለ፣ ነሚት። ስለ ተራራ ሂማሊያ መሄድ የለብኝም። ራስ ደሸን አለ፣ ጭላሎ አለ፣ ሌሎቹም አሉ። ስለዚህ የተበደለው የሀገራችንን ባህልና ታሪክ ባለማወቃችን ነው። ስለዚህ ወንድሜ ቀድም የጠየቀው ጥያቄ ከዚህ አሁን ከመለው የታሪክ ግንዛቤ ምንስማማ ከሆነ በመሰረቱ የሀገራችንን ባህል ባለማወቃችን አሁን ላለው ሁኔታ ከፍተኛ የሆነ አሉታዊ አስተጋብኦ አሳድሮብናል። አሁን ምንድነው የምናደርገው? ወደ ባህላችን ወደ እምነታችን መሄድ አለብን። ሳይንስ ላይለውጥ ይችላል። ማትማቲክስ፣ ባዮሎጂ፣ ኬሚስትሪ፣ ሌሎችም ግን ያ ሳብጀክት ማቸሩ እንዳለ እንደተጠበቀ ሆኖ ሪያሊቲው ግን ባህላችንን ማስቀደም አለብን፣ ታሪካችንን ማስቀደም አለብን፣ እምነታችንን ማስከበር አለብን። ያ የሁለት ዓለም ስደተኞች ሆነናል። የሁለት ዓለም ስደተኛ የሆነ ትውልድ ደግሞ ራሱንም ማስከብርም ማንነቱንም አላወቀም፣ የወደፊትም ህላዩ ብዥታ ሆኖ ይቀራልና ባጭሩ ጥያቄህን በዚህ ላይ ባቆመው ይሻለኛል። አመሰግናለሁ።
እሺ፣ አመሰግናለሁ አቶ ተገኝ። እንግዲህ ኪንግ ሶ እንደ ቀደሙ ቴፕ የምታሰማ ከሆነ ምንም መስማት ስለማይቻል ይቅርታ። በቃል የምጠይቅ ከሆነ ደግሞ ቴፕን ትተህ አንተ የምጠይቅ ከሆነ አንዳንድ አሳየህና ማይኩን ልስጥህ የምሰማኝ ከሆነ። ኦኬ፣ እሺ፣ እሰጥሃለሁ። ቴፑን ግን እንዳታሰማ ደራህን።
እሺ፣ ይሰማችሁ ከሆነ እስኪ አንዳንድ አሳዩኝ። ይሰማል? እሺ፣ ይሰማል። አይ ሪሊ ሶሪ አባውት ዳት። የተሰማችሁ መስሎኝ ነበር እኔ እና ለእኔ ስለሚሰማኝ ለእናንተም እንደዚያ መስሎኝ ነበር እና በጽሁፍ ደግሞ አሳያለሁ ብል ብሎክድ ሆንኩ፣ ተያዝኩ፣ በፍጹም መጻፍ አልቻልኩም ነበር። ለዚያ ነው የወጣው። እኔ ዛሬ ኔክስት ዶር ከረንት አፌርስ ጋር ሄጄ ነበር እና ይህ ከረንት አፌርስ ያው መቼም እንግዲህ የመወያያ ክፍል ነው። አንድ ጊዜ ያስሩኛል፣ አንድ ጊዜ ያስወጡኛል። እና ዛሬ ግን መንገደን ብዬ ሁለት እንግዶች ጋብዘው ስለነበር ጥያቄዎች ጠየቅኩ እና የተሰጠኝ መልስ እንዴት አልገባህም? ይሄም እንዴት አታውቅም? ራስህን ታመሃል ወይ ነው እንግዲህ። ሌሎችም ተከታዮች አሉ። ብዙ ጥያቄ ነው መልስ ተሰጠኝ። ብቻ ጥያቄ የጠየቁት ይሄ ነበር። የጠየቁት ጥያቄ በመጀመሪያ የተጋበዙት ሁለት ሰዎች ነበሩ። አቶ አበበና አቶ መስፍን የሚባሉ የቅንጅት ደጋፊዎች ናቸው። በእንግድነት ነው የተጋበዙ። እኔ በጣም ነገሩ ይሁላችሁ በአሁኑ ጊዜ አልገባኝ ብለዋል። በጣም አልገባኝ ብለዋል። ይኸው ምንድን ነው ወደዚያ ሩም ሲሄድ ለሬዲዮ አዋጡ ይላሉ። ለሬዲዮ አዋጡ ሲሉ እንግዲህ አዲስ ሬዲዮ ጣቢያ ሊያቋቁሙ ነው ማለት ነው። እና በዚህ የሬዲዮ ጣቢያ ላይ የቅንጅት አጋር የሆነውን የኦነግን ሬዲዮ ጣቢያ ሳዳምጥ በጣም የሚገርም ነገር ነው ጎበዝ። እና የሬዲዮ ጣቢያ የሚያስተላልፈው እንዴት ነው? ዜናውን ካነበበ ከጨረሰ በኋላ ድል ለኦሮሞ ሕዝብ ብሎ ይዘጋል። እንደገና በአዳማ የሚኖሩ የኦነግ ተከታይ ተማሪዎች የፈላጭ ቆራጩን ባንዲራ አውርደው በምትኩ የኦነግን ባንዲራ አውለበለበ የሚላለ ይሁላችሁ። ያ እንግዲህ ሬዲዮ የቅንጅት ተባባሪ የሆነው ኦነግ ሬዲዮ ጣቢያ ነው ማለት ነው። እና በዚያው በከረምት አፌርስ ውስጥ ደግሞ በሬዲዮ ጣቢያ ልናቋቁም ነው እና ገንዘብ አውጡ እንዳሉ እና የሬዲዮ ጣቢያ ከተቋቋመ ጥራትነቱ ምን ያክል ነው? አሁን ግን ጠላን ነዋል ወይ ስንበት እንዲያብራሩ ብዬ ነበር እና ለዚያ መልስ አልተሰጠሁም። እና ግን ይሄ እናንተሩም የከረምት አፌርስ የእናንተሩም በመሆኑ የእናንተሩም ስላልሆነ መልስ ላትሰጡ ትችላላችሁ። ይህን ጠይቂያቸው እንዳ መልስ አልሰጡኝምና ምን አልባት ሬዲዮ አስፈላጊ መሆኑን አምንበታለሁ። በጣም ለወያኔ በጣም የሚያስፈራ ትልቅ እንደ ከባድ መሳሪያ መሆኑን አምንበታለሁ እና ያ መልስ ስላልተሰጠኝ ሬዲዮ በምን አይነት ቢዋቀር ይሻላል ብዬ ነው የምጠይቀው። ሌላ የጠየኳቸው ምንድን ነበር? ተገንጣዮች አሉ። እነዚህ በቅንጅት ከአብረው ሆነው ያሉ ተገንጣዮች አሉና የቅንጅትን መርሆ ከተቀበሉ የግንጠላ ጥያቄያቸው ለምን አያወርዱም? አሁን እምንያን በዲሞክራሲ ነውና ለምንድን ነው የማያወርዱ ብዬ ብጠይቅ ለዚያም እንዴት እስካሁን ድረስ አልገባህም? ራስን ታማል ወይስ እንዴት ነው የተባልኩ። እንደ አድማት እንደው ማብራሪያ ካለ አቶ ተገኝ ምናልባት ያብራሩልኝ ብዬ ነው። እንግዳው ሌላ የጠየኳቸው ምንድን ነው ወያኔ አሁን ቢወድቅ እና ተገንጣዮች በተለይ ኦነግ በካርታ ያዘጋጀውን የኢትዮጵያ መሬት ቢወስድ ኢትዮጵያ በስንት ቦታ ትከፋፈላለች፣ የስንት ቦታ ትሰነጠቃለች ነበር እና ለዚህ ሁሉ መልስ አልሰጡኝም እና ምናልባት በዚህ ላይ እንዳው ትንሽ በዚያ ተሰድቤ ስለመጣሁ እንዳው ምናልባት ጥያቄ አይነው ትክክል ነው ብዬ ገምታለሁ፣ ግን ተሰድቤ ወጣሁ። እስኪ በዚህ ላይ አስተያየት ይስጡ ብዬ ነው። እንግዳው አመሰግናለሁ ነው ጥያቄ።
ወንድሜ ጌታ የጠየቁት ጥያቄ ከሌላ መድረክ ሄደው ስለደረሰቦት ሰቆቃና በደል ነው የገለጹልን። ስለደረሰቦት በደል እና ሰቆቃ ሀዘኔን ከመግለጽ በስተቀር እኔ የምለው ነገር የለኝም። እኔ ዛሬ ተጋብዤ የመጣሁት በአሲምባ ፓልቶክ መድረክ ስለነበረው የታሪክ ሁኔታ አስረዳ፣ የምታውቃትን ትንሽም ብትሆን ልምድህን አካፍለን፣ የምትሰጠው የታሪክ ምስክርነት ካለ ደግሞ እሱን መስክር ተብዬ በእነኚህ መመሪያዎች ነው የመጣሁት በእንግድነት። እንግዳ ደግሞ የጋባዡን ሕግና ደንብ አክብሮ ነው የሚሄደው። ስለዚህ እኔ እዛ ከተጠቀሰው መድረክ ጋር ስላለዎት ችግር ወይንም ሁኔታ ቅሬታው ተካፋይ ከመሆን በስተቀር የምናገረው ነገር ግን አንድ ነገር የምናገረው ማንም ሰው የኔ እምነት ነው፣ ማንም ሰው በየትኛውም ቦታ ቢሆን የፈለገውን ጥያቄ ጠይቆ ስነ ስርዓት የተሞላበት መልስ የማግኘት መብቱ ሰብአዊ ነው። ሰብአዊ መብት ነው። ዲሞክራሲያዊ መብቱ ነው። የዜግነት መብቱ ነው። ሊወቀስ ሊነቀስ አይገባውም። ይህ የእሱ መብት እየሆነ እያለ እሱ ደግሞ ግዴታ አለበት። ጥያቄ የሚያስተናግደው ክፍል ክብሩ እንዲጠበቅለት ስነ ስርዓቱ እንዲከበርለት ይፈልጋል። ጌታዬ ክብር አልጠበቁም ስነ ስርዓት አበላሽተዋል ማለት አይደለም። አልሰማሁምና ያንን ማለት አልችልም። ጀጅመንታል ልሆን አልችልም። ነገር ግን እርሶ ጥያቄ በመጠየቆት በተለይ ደግሞ የአገር ጉዳይ በመጠየቆት ሊወቀሱ አይገባዎትም። አልገባህም ሊባሉ አይችልም። ሰው የሚጠይቀው እኮ እንዲገባው ነው፣ እንዲማር ነው፣ እንዲያውቅ ነው። መልስ ማግኘት ደግሞ መብት ነው። መልሱ ላይጥመው ይችላል ሰውየው፣ ወይም የተሳሳተ መልስ ሊሆን ይችላል። ነገር ግን ማንኛውም ሰው ለጠየቀው ጥያቄ መልስ የማግኘት አንድ የዜግነት መብቱ ነው፣ ሁለተኛ ቤዚክ የሆነ ሰብአዊ መብቱ ነው። እና ስለተደረገው አሁን ስለሰጡን ሰቆቃ ከማዘን በስተቀረ እኔ የምሰጠው መልስ የለኝም። አመሰግነውታለሁ ይህን እድል ስለሰጡኝ።
እንግዲህ ሰዓቱም እየተቃረበ ነው። አስቻለውና አቶ ሰውየው ካንድ ላይ ጥያቄውን ብታቀርቡላቸውና በዛ ብናጠቃልል መልካም ነው። እንግዲህ አቶ ሰውየው ናስቻለው ዘሰም ጥያቄያችሁን በተከታታይ አቀርቡት።
እሺ አቶ ተገኘ በዛሬው ዕለት ባሲምባ የዩት መድረክ መጥተው ታሪካዊ ምስክሮቶን ለመስጠት ፈቃደኛም ሆነው ጊዜዎትን ማጥፍተው ከኛ ጋር ስለቆዩ ከፍተኛ ምስጋና ባሲምባ የዩት መድረክ በታዳሚዎቹም በራሴም ስም አቀርባለሁ። የመጨረሻ አጭር ጥያቄ አቀርብና ምናልባትም በዚሁ ልሰናበትዎት እችላለሁ። ከዛብ ከኔ በኋላ አስቻለው ነው ያለው። እኔ መጠይቆት ኢሃፓ በየጊዜው በህብረት ለመስራት ጥያቄ ሲቀርብለት እጁን እየዘረጋ ያው በመጨረሻም እንግዲህ ኢትዮጵያን በሚያሸጥ ሁኔታ ላይ አለስማማ በሚልበት ጊዜ የመንገዱን ይዞ የሚቀጥል ድርጅት ነው። እኔ ከታሪክ አኳያ መጠይቀው ከደርግ አብረን እንስራ የሚል ጥያቄ ቀርቦለት ነበር ወይ የሚያቆት ወይም ደግሞ ኢሃፓ በአንጻሩ ደርግን በተወሰነ ታሪካዊ ወቅት ላይ አብረን ምንሰራበት ሁኔታ ሊኖር ይችላል ብሎ ያለበት ሁኔታ አለ? ያንዳንድ ለምሳሌ ወያኔ ወደ አዲስ አበባ በሚገሰግሱበት ጊዜ ኢሃፓ በዛን ጊዜ ከደርግ ጋራ አብሮ ለመስራት የሚቻልበት ሁኔታ አለ የሚባል ወሬ ሰማው ስለመሰለኝ ነውና፣ እነዚህ ሁኔታዎች ወደፊትም ደግሞ ከማንኛውም አይነት ጋራ የኢትዮጵያን ህዝብ ጥቅም የሚያስጠብቅ እስከሆነ ድረስ አብሮ ለመስራት ኢሃፓ የሚፈራው ነገር ይኖራል ወይ ብዬ ነው የምጠይቀው። በተረፈ በከፍተኛ ምስጋና አቀርባለሁ። ኪንግ ሶል ስላቀረብካቸው ጥያቄዎች እዚሁ ቤት ብትቆይ ምናልባት ከዚህ በኋላ በምናደርጋቸው ውይይቶች አንዳንዶቹን መልስ ግለሰቦች ከራሳችን ፍላጎትና ስሜት ልንሰጥህ እንችላለን የሚል እንትን አለኝ። እግዜር ይስጥልኝ።
እናመሰግናለን አቶ ተገኝ። መቼም እኔ በኢሃፓ አመራር አባል ሁለት ሰዎች ብቻ ይመስሉን ነበረ ብዙዎቻችን፣ እና ለካ ኢሃፓ እንደዚህ የሰፋ ነው ማናቃቸው ብዙ ሰዎች የያዘ ድርጅት ነው ማለት ነው። እና እናመሰግናለን። ጥያቄ እንኳን አቶ ሰውየው ጠይቆታል፣ ግን ጊዜ ካሉት እና የሚችሉ ከሆነ አሁን ባለንበት ሁኔታ ቅድም አንድ ያነሱት ነገር ነበረ። ይኸውም ደግሞ ታላላቆቻችንን የማናከብር ከታሪካችን ማንማር የትም እንዳንደርስ የሚል አነጋገር ቅድም ተናግረዋል። በአንጻሩ ደግሞ አንዱ ትውልድ ለአንደኛው ተመክሮውን ማስተላለፍ እኛም ደግሞ እስካለን ጊዜ ድረስ በሀቀኝነት በያዝነው ዓላማ ታግለን ለተከታዩ ትውልድ አስረክበን ችቦውን አስረክበን መሄድ ነው። ነገር ግን አሁን ባለንበት ሰዓት ይሄ ተከታይ የምንለው ጄኔሬሽንን እንዴት አድርገው ይመለከቱታል? ምክንያቱም አንዳንድ ችግሮች እናያለን። በተለይ አሁን በያዝነው ትግል ላይ ምናልባት ቅድም ወንድሜ በጠቀሳቸው ነገሮች ታሪክንም አለማወቅም ሊሆን ይችላል። ግን በእርሱ አመለካከት ምን ይመስሎታል ላለው። በተረፈ በጣም እናመሰግናለን። እንግዲህ ካወቅን ወደፊትም መጥተው አንዳንድ ትምህርቶችን እንዲሰጡን እናደርጋለን። መልካም ምሽት።
ሁለታችሁም ወንድሞቼ የሰጣችሁትን አስተያየት በጸጋ አቀበላለሁ። ከመሰናበቴ በፊት ይሄ የአሲምባ ባልቶክ ከዚህ በበለጠ ስፋትና ጥልቀት መቀጠል አለበት። ይህንን መድረክ የምታስተዳድሩት ወገኖቻችን ልትከበሩ ልትደገፉ ይገባል፣ ልትወደዱ ይገባል። የራሱን ልጆች ወገኖች ያላከበረ ያልወደደ ያላመሰገነ ትውልድ ወይም ህብረተሰብ ሁኔታ ቢስ ነው የሚሆነው። ይሄ ከአሁኑ መጀመር አለበት። ቀጥሉ፣ ነጻነታችሁን ተብቃችሁ ነው ግን የቆማችሁበትን አላማ ከግብ ለማድረስ ገለልተኛና ነጻ መሆን neutral and independent ምን ማለት ነው? በአገር ጉዳይ neutral ሆኖ ማለት አይደለም። ያገር የጋራ ስለሆነች አንዱ ገለልተኛ ሊሆን አይገባው በአገር ጉዳይ ላይ አይደለም። ግን ሁሉንም እንዳመጣጡ ማስተናገድ ይገባል ማለት ነው። ማንም ማን የተለያየ የፖለቲካ እምነት ወይም ፓርቲ አፍሊሽን ይኖረው ሁሉንም እንዳመጣጡ ኢትዮጵያዊ ዜጋ ሆኖ ለኢትዮጵያ የሚቆረቆርስ ከሆነ ድረስ አጥፊ ከሆነ በራፉ መዘጋት አለበት። በጣም ደግሞ እንዝላል መሆን የለብንም። ስለዚህ በዚህ በኩል ልትመሰገኑ ይገባል፣ ይከበር ይገባል። በዚህ እኔ ማመሰግናለሁ። ይሄ ምድል ስለተሰጠኝ አክብሮቴ ከፍ ያለ ነው። ያን ካልኩ በኋላ ሁለት ጥያቄዎች ናቸው። የመጀመሪያው አቶ ሰውየው እርስ አንተስ ከመታቀው ድረስ አንተ ማለት ተገኘ ማለት ነው እኔን ማለት አንተስ ከመታቀው ድረስ በዛን ጊዜ ኢህአፓ ከደርግ ጋር እንዲሰራ የተደረገ ሙከራ ነበር ወይ? ምንስ እርምጃ ነበር ላልከው እኔ እውልህ ወንድሜ ጌታዬ፣ እኔ በእምነቴ ምናገረው 100% እርግጠኛ በሆነኩበት መንገድ ላይ ነው ምናገር። እኔ ሞያዬ ማስተማሪ ስለነበረ አሁንም ታጋይ ስለሆንኩኝ እድሜም እየገፋ ስለሄደ በስፔኩሌቲቭ ላይ የተመሰረተ ነገር አልናገርም። በዛን ጊዜ እኔ የኢህአፓ አመራር አባል አልነበርኩም። በመምራን ማህበር ተመርጬ ግን የኢህአፓን ስራ ሰራ ነበር በአሳይንመንት። ከተሰጠኝ አሳይንመንት ግን ከደርግ ጋራ የሚሰራበትን ፖሲቢሊቲ ፈልግ አልተባልኩም። ፒውርሊ እንዲያውም ኢህአፓ መሆኔ አይታወቅም ነበር። ያን ሁሉ ስራ ስሰራ ኢህአፓ መሆኔ ታውቆ ቢሆን ኖሮ እዛው ለቁርስ ነበረ ጭጭም ያደረጉኝ። አልሆነም። ያ ባለመሆኑ እድሜ ተርፏል ማለት ነው። ስለዚህ ይህንን አንተ ወንድም የጠየቀውን ጥያቄ ከማስረጃና ከታሪክ አኳያ ሊያስረዱ የሚችሉ ከዛን ጊዜ ጀምሮ እስካሁን ድረስ በቀጥታ በአመራር ያሉ ጓዶች ስላሉ እነሱ ሊነግሩ ይችላሉ። እነሱ ኦቶሪቴቲቭ የሆነ መልስ ሊሰጡ ይችላሉ። ይህንን ጥያቄህን ግን ጠይቄ ምናልባት አስፈላጊ ከሆነ ከታሪክ አኳያ ምን ነበረ የሚለውን ራሱ ድርጅቱ ህዝብ እንዲያውቀው ከታሪክ አኳያ ይናገራል። ማን ነበር ማን ያውራ የነበረ በሚልም በተከታታይ የሚወጡ ጽሁፎች ስለነበሩ ወደ 17 ነው 18 ተከታታይ ሲሪየስ የወጡ አሉ። በፍኖተም ተነግረዋል። ከዛ ጋራም ሊነገር ይችላልና ይሄንን ለሚመለከተው ክፍል ለማስተራለፍ ቃል ገባላለሁ። በሚቀጥሎ ሁለተኛው ተናጋሪ የጠየቀኝ ነው አስቻለው። ትውልድን በሚመለከት የጠየቀኝ ጥያቄ አስቻለው ባልሳሳት የጠየቀኝ ጥያቄ ምንድነው? አሁን ያለው ትውልድ ወደ ትግሉ እንዲመጣ ኢትዮጵያዊነቱን እንዲያከብር እንዲወድ እንዲታገል በኢትዮጵያዊነቱ እንዲኮራ በማንነቱ እንዲኮራ ምን እየተደረገ ነው የሚለው ጥያቄ ኢኳሊ በጣም አስፈላጊና ካረንት ነው። ይሄ ጥያቄ በትክክል ካልተመለሰ መመለስ ብቻ አይደለም በስተን በፕሮሰስ ሂደት እስካል ሄደ ድረስ ዝም ብለን ምክንያቱ ትውልዱን ካልያዝነው የትም አንደርስምና ነው። ይሄን ካልኩ በኋላ ትውልድ ስንል የትኛው ትውልድ ነው? ይሄ ትውልድ እንግዲህ ከ66 አብዮቱ ከፈነዳ ጀምሮ እስከ ዛሬ ድረስ እስከ 1999 ነው መሰለኝ ዛሬ ወደ 30 ፕላስ አመት ማለት ነው። ምን ማለት ነው? በሁለት ስርዓት ስንከፍለው 17ቱ አመት የፋሺስቲክ የሆነ የወታደራዊ አምባገነን ስርዓት የነበረበት ነው። በዚህ ተወልዶ ያደገው ትውልድ ምን እየተመገበ ነው ያደገው? ፍርሃትን ሰቆቃን ነው። ጫቅላ ሆኖ ህፃኑ ነው ምንድነው ያየው? በከተሞች ሬሳ ወድቆ ውሻ ሲበላቸው እናት ልጇን አስክሬን ለመውሰድ የተከፈለበትን ጥይት ክፈይ ተብላ ዋጋ ስትጠየቅ ቶርቸር፣ ስደት፣ ረሃብ፣ ፍርሃት፣ ግድያ በዛ ውስጥ ያደገ ነው። ከሁሉ ደግሞ ፍርሃት ፍርሃት። እኛ ያደግንበት ጭቆና ሊኖር ይችላል፣ ዲሞክራሲ ላናገኝ እንችላለን። የሀገራችንን ባህል እንዳንማር ተደይነን ይሆናል። ግን ፈሪዎች አልነበረም፣ ፍርሃት አልተማርንም። ፍርሃትም ቢኖር እንደዚህ አሰቃቂ አልነበረም። ስለዚህ ፍርሃት አልነበረንም፣ በዛ ነው የቀጠልነው ማለት ነው። ስለዚህ ያ ትውልድ በደርግ ጊዜ ያለፈ ከሁሉ ሞር ዛን ኤኒቲንግ ኤልስ ፍርሃት የሰፈነበት የተሳቀቀ ትውልድ። እናትየዋም አንድ ልጅ ካላ ልጄ እንትገደልብኛለህ ተብላ ፍርሃት እያስተማረች ስቃይ ልጇን እንዳይሰቃይባት በዛ ታፍኖ ያደገ ነው። ከአስራ ሰባት አመት መራራ ትግል በኋላ ደግሞ ምንድን ነው የሆነው? አለመታደሉ ነው። ደግሞ ሌላ ስርዓት ነው የመጣ። ከአንድ ጽንፍ ወደ ሌላ ጽንፍ የሚሄድ ነበር የመጣው። ያኛው ጽንፍ ምንድን ነው? የኢትዮጵያን ጉዳይ ግንባር ቀደም ሳይሆን ስለ አለም አቀፍ ሁኔታ ነበረ የሚወራው። እና በርዕዮተ ዓለም ላይ ብቻ ያተኮረ ግን ፕራግማቲክ ያልሆነ በኢትዮጵያዊነት ያልተገነባ በመሆኑ ያ አንድ ጽንፍ ነበር የደርግ። ይሄኛው ደግሞ ምን ሆነ? ይሄኛው ደግሞ ከአንድ ጽንፍ ወደ ሌላ ጽንፍ ሄደ፣ ኤክስትሪም ሆነ። ምንድን ነው የሆነው? ኢትዮጵያዊ የሚለው ብሔራዊ አጀንዳ እየቀረ በጎጥህና በዘርህ በቋንቋና በእምነትህ ተደራጅ ተባለ። 15 አመት ሆነ ማለት ነው። 17 አመትና 15 አመት ሲደመር ምንድን ነው? ማትማቲክሱ እንግዲህ ወቁት 32 ልበል ወይም 33 ልበል። በዚህ ይሄ ጄኔሬሽን ነው እንግዲህ አሁን አንተ አስቻለው ታርጌት ያደረከው። ይሄን ጄኔሬሽን እንዴት ነው የምናመጣው? ከባድ ነገር ነው። አየህ፣ በአንድ ውሳኔ፣ በአንድ የፖለቲካ ፕሮግራም፣ በአንድ ዲክላሬሽን ወይም በአንድ ሰላማዊ ሰልፍ የሚገታ አይደለም። ብዙ አሰልቺ የሆነ ትግሎችን በትዕግስት እና ደግሞ ኢኖቬሽን አዳዲስ እንትኖችን እያወጣን አዳዲስ መመሪያዎችን ወጥ የሆኑ ለህዝቡ ለዚህ ጄኔሬሽን የሚስማሙ ዘፈን የሚወድ ከሆነ መዝፈን አለብን። ከእሱ ጋር ኮንደም ልናደርገው አንችልም። አየው፣ እኔ ሻይ ቤት አትግባ፣ ሀይ ስኩል እስክገባ ድረስ ሻይ ቤት የገባ እንደሆነ አንተ ጀበል ልትሆን ነው እየተባልኩ ነው ያደግኩት። ያ እድል አልነበረኝ። ሻይ ሁሉ መግባት አረብ ነው እየተባለ ይሄ ጄኔሬሽን አሁን ይሄ በትንታኔ ውስጥ ያስገባ ነው ጄኔሬሽን የዚህ አይነት በደል የተፈጸመበት ነው። ይሄንን በደል የተፈጸመበትን ወደ ኢትዮጵያዊነት ለመለወጥ ከፍተኛ የሆነ ትግል ማካሄድ አለብን። ትግሉ ደግሞ በስሎጋን ላይ ብቻ የተመሰረተ አይደለም። ሪያሊስቲክ የሆነ በተጨባጭ ላይ የተመሰረተ እሱን ሊስበው የሚችል ሊያሳምነው የሚችል አጀንዳ እየተነደፈ መሄድ አለበት። እንደ ፍላጎቱ ከፍላጎቱ አንዱ መጀመሪያ በውጭ ላይ የተመሰረተ ባህል መጥፎ መሆኑ ማስተማር አለበት። ምንድን ነበር የኛ ጄኔሬሽን ከውጭ የወጣ የውጭ መጥፎ ባህል? ደከደንት የሆነ ካልቸር ሁሉ ይዋጋ ነበር። እኔ ትዝ ይለኛል በዛን ጊዜ የቀዳማዊ ኃይለ ሥላሴ ፈርስት ዩኒቨርሲቲ የሚባለው በኋላ ዛሬ አዲስ አበባ ዩኒቨርሲቲ የሆነው የፋሽን ሾው እናሳያለን ብለው ትንሽ ከጉልበታቸው በላይ ቀሚሱ ከፍ ስላለ ያ ሁሉ ለውጥ መጣ። ቀናኢ ነበር ያ ጄኔሬሽን፣ ባህሉን አክባሪ ነበረ። አሁን ያንን ቀሚስሽን ከፍ አደረግሽው ወዮልሽ ልንላት አንችልም። ጄኔሬሽኑ ተለውጧል። ትልቅ የጄኔሬሽን ጋፕ አለ። እንደነሱ ፍላጎት እየሆነ ሙዚቃ የሚፈልገው ጋር ሙዚቃችን ንባብ ከሚያነበው ጋር ያነበብን ልብሱ ደግሞ በጣም የማጋለጥ እንዳይሆን የውጭ ባህል የሚጎዳነ መሆኑን እጽ ለምሳሌ ምንድነው ድራክ ምንድነው የሚጠቅመው ተነስተህ ነገ ድራግ አቁም ብትለው ጫት አቁም ብትለው አትችልም አሁን ጫት ግን መወገዝ ያለበት ነው ድሮ እኔ አድጌ በኖርኩበት አካባቢ አረብ ነው ጫት ሲቅም ያየው ማውቀው ነበር አሁን በመላ ኢትዮጵያ with exception one or two ክፍላት ሀገር በሙሉ ጫት ናሽናል ፌኖሜና ሆኗል የብሔራዊ ክስተት ሆኗል ይህን በአዋጅ ልታቆመዋት ነው ምንድን ነው የምናደርገው ለኢትዮጵያ ህዝብ የሚጠቅም ለአንተ የሚጠቅም ለሀገርህ የሚያኮራ ጫት አይደለም ለጫት ሳብስቲቱት ማድረግ አለብን ድራግ አለ ሌሎችም በአደባባይ ሊነገሩ የማይችሉ አሳፋሪ ድርጊቶች ዛሬ የምዕራባውያን ደከደንት ካልቸር በኢትዮጵያ ውስጥ እየተስፋፋ እንደሆነ ይነገራል እሰማለሁ ደርሶ የመጡት ሁሉ እያዘኑ ነው የሚመጡት ዛሬ ከሚያሳዝነው አንዱ አንድ በቅርብ የማውቀው የቅርብ አብሮ አደግ ጓደኛዬ ይመላለሳል እሱ ሲነግረኝ አንድ ቀን የ14 አመት ልጅ መብራት ላይ ቆሜ ልሻገር ስል አንድ የ14 አመት ልጅ ሴት ልጅ አየሁ አለ እሱ ደግሞ እንዳጋጣሚ የ13 አመት ልጅ አለኝ አለ አንቺ ምን ታረጊያለሽ ብዬ ስላት እንዴ ወላጆችሽ አይቆጡሽም እንዴ እስካሁን በጨለማ ምን ታረጊያለሽ ሴት ልጅ ህፃን አይደለሽ በወደ ቤትሽ ሂጂ ብዬ በመክራት በኢትዮጵያዊነት አባቴ አይደለም እንዴ መርቆ የሰደደኝ ወላ ልጆች እህቶችሽ ራብ ከመሞቱ እባክሽ ሂጂና ምናብን ፈልገሽ አምጭ ብሎኮ አባቴ ነው መርቆ የሰደደኝ ብላ አለችኝ እና አዘንኩኝ የኔ አሜሪካ ትቻት የመጣው የ13 አመት ሴት ልጅ ልጄው እሷም ሆና እንደሷም ሆኗን አይቼ አለቀስኩ ብሎ ነገረኝ ይሄ ምን ይባላል ይሄ የዚህ ጄኔሬሽን ፍዳ ነው የዚህ ጄኔሬሽን እዳ ነው መርገም ነው የኛም መርገም ነው የራሳችንም ችግር ነው የብሔራዊ ሰቆቃ ነው ይሄ ሁሉ እንዴት ነው የሚወገደው በስሎጋን አይደለም ወይንም በፓልቶክ መጥቶ አንድ ደረት በመምታት በማልቀስ አይደለም ሲስተማቲክ በሆነ መንገድ በማድረግ ይሄን ለማድረግ ደግሞ ዋናው አሁን ያለውን ስርዓት በውድም ሆነ በግድ ማስወገድ አለብን የምናስወግደው ደግሞ በሰላማዊ ሰልፍ አይደለም ስቴት ዲፓርትመንት የቆንጆ ደብዳቤ በመጻፍ አይደለም የራሳችንም አገር የራሳችንን ትግል በልመና አይደለም ድል ምናመጣው እኛው ነን ይሄን ደግሞ ያጣውቅበታል አቅሙ ከስከፈቀደለት ድረስ ይሄንን ማድረግ ይችላል ከሌሎቹ ኢትዮጵያውያን ወገኖቹ ነው ስለዚህ አስቻለው ያንተን ጥያቄ ለመደምደም ይሄ የብሔራዊ ዘመቻ ያስፈልጋል ኢሃፓ ብቻውን አይችለው እግት ኢሃፓ በግንባር ቀደም ፕሮግራም ያወጣ ፎረም የከፈተ አልተርኔቲቭ ያመጣ አማራጭ አሁን የታዘው ሁኔታ ወደ ጥፋት ጎዳና ያሳየ የድሮ አክሩ ታሪክ የታሪክ ሰዎችን ያመጣ ያስረዳ በቲያትር በመሳሰሉት ያስረዳ እስከዛው ድረስ ማለቴ ነው ወያኔ የኢትዮጵያን መንበረ መንግስት ለቆ በዲሞክራሲያዊና ህዝባዊ ስርዓት እስከሰነፈ ድረስ እስከተረጋገጠ ድረስ ነገሩ የተባባሰ እንዳይሄድ አሁን ቀስ በቀስ ገደብ እንዲደረግለት ከማድረግ በስተቀር አሁን ይሄ ተጨበጠ ነገር አለ ብዬ ብናገር ቀብጸ ተስፋ ነው የሚሆነብኝ ለዛ ደግሞ ሰብና አይፈቅድልኝም ይህን ካልኩ በኋላ በመጨረሻ ልትሰናበት እንግዲህ መቀጠል አለባችሁ ውይይቱ መቀጠል አለበት ኢሃፓ የናንተን ሁለንተናዊ ድጋፍ ይፈልጋል ቆሳቁስ ይፈልጋል የምሁራን እርዳታ ይፈልጋል የገንዘብ እርዳታ ይፈልጋል የናንተን ምክር ይፈልጋል የናንተን ወገንተኛዊነት ትብብር ይፈልጋል ትግሉን አንድ ላይ ሆነን አሁን ያለውን ፍርሃት መለወጥ አለብን። ያ ካልሆነ ግን ለዚች መከረኛ ሀገር ጠንቅ ጥለን እንሄዳለን። አሁን ወያኔ ተክሎት የሄደውን ጊዜ እየጠበቀ የሚፈነዳውን ቦምብ ታይም ቦምብ ለማስቀረት ለተወሰነ ጊዜ ሽንጣችንን ገትረን ተባብረን አንድ ደረጃ መድረስ አለብን። አንድ ቴክ ኦፍ ላይ መድረስ አለብን። ያስ ካልሆነ ድረስ የትም አንደርስም። አመሰግናለሁ።
እሺ አመሰግናለሁ አቶ ተገኝ። እንግዲህ ከመሄዶ በፊት አሉላ የሚያስማል እቺን እንዲያዳምጡ ነው። እና አሉላ ቀጥል። ካሉላ በኋላ እድህን ያወጣሽው ይቅርታ። እንግዲህ ምንም ጊዜው እየበሸ ነው፣ ምንም ማድረግ አይቻልም። አሉላ ቀጥል።
እሺ አመሰግናለሁኝ። ምሰማ ይመስለኛል። በመጀመሪያ አቶ ተገኝ በእውነቱ እጅግ ትልቅ ትምህርት ነው የሰጡን። ትልቅ ትምህርት ነው ያገኘንበት፣ ስለ ራስዎም የትግል ተመክሮ፣ ስለ ኢፒአርፒም ትግል፣ ከኢትዮጵያ መምህራን ማህበር ውስጥ ከነበሩበት ጊዜ ጀምሮ በሸንጎም በነበረው በኢፒአርፒም ውስጥ ባደረጉት ተሳትፎ ጥሩ ትምህርት ነው የቀሰምነው። ጥሩ ትምህርቶችን አግኝተናል። በበኩሌ አግኝቻለሁ። ብዙዎችም እንዳገኙ እርግጠኛ ነኝ። እና እንደተለመደው እንግዲህ እንደው ግጥም አሰምቼዎት ለመሰናበት ያክል ነው። በእውነት በዚህ በትግል እድሜዎ እንዳሳለፉ ለኢትዮጵያ ሕዝብ ለሀገራችን ነጻነት፣ እኩልነት በትግል ላይ ሙሉ እድሜውን የጨረሱ ነው የመሰለኝ ከሰማሁትም ታሪኮም። በዚህ ላይ ላለፉ ለእርሶ በቀጥታ ይችን ግጥም መርጣለሁኝ። አይደለም የዘወትር ምጤ፣ አይደለም ለክብረት ለንዋይ ተዳምሮ፣ አይደለም ለሹመት ለተጫፍሮ ኑሮ፣ አይደለም ለዝና ለጠፊው አድሮ፣ ለትሁት ሕይወት ነው እኔ መሯሯጤ፣ በዘልማድ መንገድ ጉዞ አለመምረጤ፣ ደቂቀ ብርሃንን ውበት ፍቅር እውነትን ለመገላገል ነው የዘወትር ምጤ። ይኸው ነው መስቀሌ፣ ይህም ነው አክሊሌ፣ ይኸው ነው ድክመቴ፣ ይህም ነው ብርታቴ። ይህ ከአቶ ደበበ ሰይፉ 1982 የተጻፈ ነው። የመጨረሻዋ ግጥሜ ለሁላችንም በትግሉ ቆራ ላለን ለኢትዮጵያ ለሀገራችን አንድነት ለምንታገል አሁንም ትግሉ አንድነትን መበርታትን ጥንካሬን ይጠይቃልና እንበርታ ለማለት ነው። ጉልበቴ በርታ በርታ ይላል። እስቲ በሉ ጉልበቴ በርታ በርታ በሉ፣ በዛሬ ጻማችን ይታየን ስዕሉ የነጋችን ድሉ። ምጻተኛ ስጋ የራበውን መንፈስ የቆረጠ አንጀት አጎዳ ምላስ የደካከመ አይነ ወየበ ጥርስ ይታደስ ይለምልም ያካላችን ዳሱ በዛሬው ወዛችን ነገን ለመካሱ። ቢያንዘፈዝፈንም ክብደቱ የመስቀሉ ቢጠይምብንም ዛሬያችን ጸዳሉ ቢያንገዳግድንም ህላዊ ትግሉ ለእምነታችን እምነት ለተስፋችን ተስፋ ከእኛ ዘንድ አይመንም ከእኛ ዘንድ አይጥፋ። ተራራው ኮረብታው ሰማይና ምድሩ መስኩ መልካው ወንዙ ሸለቆና ድሩ ደኑ ጉራንጉሩ ባህሩ ቆንጥሩ ላዩ እንዳይገፈፍ እንዳይማስን መክኖ ወዛችን ደማችን ይታደገው ፈጥኖ በመጋዝ ቦስፌ በመንሽቦ አግንቦ እጃችን ተፍታቶ ጠንክሮና ደልቦ ዋልጌነት ካድሟችን ስፍራቶ ተጣቦ ማየት እንችላለን ዛሬ ነገን ጠርቦ። አንካድ እንጂኛ ተበዳዩንኛ ተፋጥነው ይመጣሉ ዓለምና አዱኛ። በ1967 ከተጻፈው አቶ ደበበ ሳይፉ ግጥም ነው አሁንም ያነበብኩት። እጅግ በጣም ነው ማመሰግነው። ይሄን ውይይትም አሲምባ ከረንታፍ አሲምባ ሩም አዘጋጅቶ በማቅረቡ ለአጠቃላይ ለአድሚኖቹም በስነ ስርዓት ውይይቱ እንዲካሄድ ለተባበራችሁ ታዳሚዎች በሙሉ እያመሰገንኩ እንግዲህ ወደ ቀጣዩ ውይይታችን እንሄድ ይመስለኛል። ማይኩን ለአስቻለው ወይ ለአቶ ሰውየው እለቃለሁ። እንግዲህ ቀጣዩን ፕሮግራም እንድትመሩን በጣም አመሰግናለሁኝ። አቶ ተገኝ በጣም ነው ማመሰግን ምንሽር ለዚህም ትብብር ላደረግከው። አቶ ተገኝም በመተባበር አቅርበህ እውነትም ከያፓ ከፍተኛ አመራር መካከል ሌሎችም እንዳሉና እንዲጠንካራ ሰዎችም እንዳሉ ማወቅ ቀላል ነገር አይደለም። በዚህ ደግሞ በቀጣይነት ሌሎችንም እያቀረብን ያሳለፉትን ታሪካቸውን እንደምንሰማ እርግጠኛ ነኝ። ጥሩ ትምህርት ነው ያለው። ታሪካችንንም ደግሞ ማወቅ አለብን። ዛሬ በዚህ ቤት እውነቴን ነው የድሮ በዛ ትግል ውስጥ ያለፈ ሰው ብቻ አይደለም፣ ወጣቶችም ያዳምጡናሉ። ወጣት ተማሪዎች፣ ወጣት ሴቶች ያዳምጡናል። እነኚህ ሁሉ እንዲያዳምጡት ማድረግ ታሪካችንን እየቀሰሙ እየተማሩ ሌላ ከሚወራው ጋር እያገናዘቡ የራሳቸውንም አመለካከት ይወስዱ ዘንድ ይረዳል እና ጥሩ ትምህርት ነው። በዚሁ እንቀጥላለን ብዬ አስባለሁ። እግዚአብሔር ይስጥልኝ።
እሺ ወንድሞች እህቶች፣ በጣም እግዚአብሔር ይስጥልን። እንግዲህ የዛሬውን ዝግጅታችን እንግዳችንን እዚህ ላይ እናቆምና እንደ ማንኛውም ጊዜ እንግዳችንን እንግዶች ካመጣን በኋላ ለቤቱ በጠቅላላው በጊዜው ያገኘነውን ትምህርት እናንሸራሽረዋለን። በአጠቃላይ ነገሮችን ሰፋ አድርገን መመልከት እንጀምራለን። ስለዚህ ከዚህ በኋላ ያለው እንግዲህ ዝግጅት ይሄ ነው። በጣም ይቅርታ ማና፣ ግን አሁን እኔ ማይኩን ስለቅ አስተያየትህን ወይም አስተያየትሽን መስጠት ትችያለሽ። ጥያቄዎችም ካሉ ምናልባት ከቤት ውስጥ መልስ ሊሰጡ የሚችሉ ሰዎች ሊኖሩ ይችላሉ። እንግዳችንን ሊቆዩ ከሚችሉት በላይ ነው ያቆየናቸው እና በዛ ምክንያት ነው እንጂ ጥያቄውን ለመንፈግ አልነበረም። ግን ደግሞ የጊዜም ጉዳይ ስላለ ነው ይሄንን እንድትቀበልልን ወይም እንድትቀበይልን በአክብሮት እጠይቃለሁ። በተረፈ ወንድሞች እህቶች፣ እንደ ማንኛውም ጊዜ ይሄ አራተኛ ጊዜ በየወሩ የምናቀርበው የታሪክ እንትናችን ነው፣ ዝግጅታችን ነው። ይሄ ሙሉ ቅጂ እንዳለ ያው በሰዓቶች ለአሰራር እንዲያመች ካልሆነ በስተቀረ በመቆራረጥ በሙሉ እንዳለ በአሲምባ.ኦርግ ላይ ይወጣል። በፊት ለፊቱ ገጽ ካላገኛችሁት የሂስትሪ አምድ ሚል አለ፣ ወደዛ ላይ ይተላለፋል ማለት ነው። እና እነዚህ ነገሮች በቋሚነት እንዲቀመጡ እናረጋቸዋለን። ማይክ እየተጠየኩኝ ነው። እንግዲህ ማይክ ለቃለሁ። ጊዜ ልስጥልኝ።
ገኝን አስፈቅጄ ማና ኃይሌ የሚለውን እድልን እንሰጠዋለን። እጠር ያለ ጥያቄ ነው የምጠይቀው ወይ የምጠይቂው? ብዙ ጥያቄ ሳይሆን አንፌር ነው ምናምን እያልክ ስለ ጻፍክ ይሄንን እሳቸው ፈቃደኛ ሆነው ንስላሉ ማይኩን ያዝ። እጠር ያለ ጥያቄ ነው የምጠይቀው።
ሄሎ፣ ይሰማል ወይ? ፕሊዝ አንዳም። ኦኬ ታንክስ። ለሁላችሁም ሰላምታ። ለመጀመሪያ ቀን እዚህ የመጣሁት ማለት እዚህ ሩም የገባሁት፣ ሌሎች ሩሞች ገብቻለሁ እና በጣም የሚያሳዝን ነው በእውነቱም። እኔ በኢትዮጵያዊነቴ በጣም ነው የምኮራው ማለት ከምንም ነገር ከማገኘው ነገር የሚያኮራ ነገር ኢትዮጵያዊነቴ ብቻ ነው። ግን ያየሁት ቪዚት ያደረጉትን ፓልቶኮች እነዚህ ሩሞች በጣም ነው ያዘንኩት እና በጣም እንዲያውም ያለቀስኩበት ጊዜ አለ። እና ምን ለማትፈልገ ነው እዚህ ስመጣ ለመጀመሪያ ጊዜ በጣም የተለየ እንትን አትሞስፌር እንዳይሆን ነው እሱ ለመግለጽ ፈልጌ ነው። እና እናንተ ማለት እኔ ማለት ስለ ኢፒአይፒ መሰረታዊ አውቃለሁ እኔ ምክንያቱም ኢፒአይፒ እኔ ያደግኩበት አካባቢ ነበረ እና ያደገው እና እኔ ህፃን ሆኜ ከነሱ ጋር
ሲጫወት ነበረ ትዝ ይለኛል። እና ድሮ እና ቤተሰቦቼም የቅርብ ቤተሰቦቼ የሞቱ ማለት በአነ መስቀር ራሱም የአክስቴ ልጅ ነው። እና እዚህ ቤት ስመጣ ለመጀመሪያ እኔ በጣም የተለየ ማለት ሰው የሚከባበርበት ቦታ ስለሆነ እሱን ለመግለጽ ፈልጌ ነው። እና እናንተ ደግሞ ምክንያቱም ፒአርፒ እኔ ማለት የማውቀው ኦል ኢንክሉሲቭ የሆነ በጣም ደስ የሚል ማለት በኢትዮጵያ ማለት እንደዚህ አይነት መከፋፈል ምናምን የማይፈጥር ዩናይትድ የሆነ ድርጅት መሆኑን አውቃለሁ ከድሮ ማለት ነው። ያለ ግን አይመስልኝም ነበር እስከ አሁን ማለት ነው። ለመጀመሪያ ጊዜ አሲምባ የሚለው ሩም አይቼ ስገባ ራሱ ገርሞኛል። ስገባም ደግሞ ልክም እንደ አየሁት ስገረም እዚህ ገብቼ ስሰማም ራሱ ገርሞኛል ማለት ነው። የምትናገሩት ሁሉ በጣም የሚያስተምርና በጣም እንጃ በጣም ኤክሳይት የሚያደርግ ነገር ነው። እና በዚህ ቀጥሉበት። እናንተ ባለፈው ማለት ውድቀትም ሆነ ስህተት በዛ እንትን እንደ ሻክል አላለው እንቅፋት መሆን የለበትም። እናንተ ምርጥ የሆናችሁ ፒር የሆናችሁ ኢትዮጵያውያን ናችሁ እና መነሳት አለባችሁ፣ መስራት አለባችሁ። አሁን ከእናንተ ለእናንተ የሚወዳደር አንድ ድርጅት የለም። እና አመሰግናለሁ ለሰጣችሁ እድል።
ወንድሜ በራፍ ተሰናብቼ መድረኩን ተሰናብቼ ጃኬቴን ለብሼ በራፍ ላይ ከደረስኩ በኋላ ነው የተጠራሁት በእውነት። እና አንድ አለ የመጨረሻ ጭልሃ አለና እሱን ቀምሰ ሄድ ብሎ ነው የመለሰኝ አስተናጋጁ እንጂ ወጥቼ ነበረ። በመመለሴ ደስ አለኝ። ምክንያቱም ወንድሜ በሌሎቹ እስካሁን በተካፈልክባቸው ሌሎች መድረኮች ቅሬታ እንዳለህና ዛሬ ደግሞ ቅሬታህን የሚለውጥ መልካም አጋጣሚ ስላገኘህ ያንንም በመግለጽህ በዚህ መድረክ ማለት በአሲምባ ፓልቶክ እና በእኔ በተጋባዡ ስም አመሰግናለሁ ወንድሜ። ሁልጊዜ በዚህ መድረክ የተሳተፍክ ሀሳብክን እየገለጽክ የተሰማህን ሁሉ እየገለጽክ እንደምትቀጥል የሚያስተናግዱ ይመስለኛል። እኔ ሌላ ምንም የምለው ነገር የለኝም። ማንም ሰው ቀደም ላሉት ሰው እየነገር ያለው ማንም ሰው በመድረክ ላይ ገብቶ የመሳተፍ መብቱ ጥያቄ ውስጥ የሚገባም አይደለም። ልመና ተለምኖ አይደለም፣ የአገር ጉዳይ ነው። አገር ስንል ደግሞ አንድ ክልል አይደለም፣ ኢትዮጵያ ነው። እኛ ጃንጥላችን በጣም ሰፊ ነው፣ የጠበበ አይደለም። እኛ ጠባብ ስንል እኮ የብሔር ጠባብነትን ብቻ አይደለም የምናወግዘው፣ የአስተሳሰብ ጠባብነትንም ጭምር ነው፣ አግላይንም ጭምር ነው፣ ወገንተኝነትንም ጭምር ነው። ጠባብ ስንል በጂኦግራፊ መልክዓ ምድር ላይ የተመሰረተ ሳይሆን ብቻ ሳይሆን ያመለካከት ያስተሳሰብ ነው። እና ወንድሜ ይህንን የዛሬውን መድረክ ተሳትፈህ ታዝበህ ይህንን አስተያየት በመስጠትህ እኔ ከፍተኛ አክብሮት የተመላበት ምስጋናዬን አቀርባለሁ። መልካሙን ሁሉ እመኝላለሁ። ጤና ይስጥልኝ ለሁላችሁ። አመሰግናለሁ።
እኔም አቶ ተገን አመሰግናለሁ። እንግዲህ ለተወሰነ ጊዜ ወጣላለሁ እና ማይኩን አስቻለው ወይም አቶ ሰውየው ተቀበሉ። ያጠፋሁት ካለ ይቅርታ ጠይቃለሁ። በዚሁ እግረ መንገዴ
እሺ። እንግዲህ የታሪክ ቀን ማለት ይሄ ነው። ዋናው ታሪክን ማቅረብ፣ ወደ ኋላ ያሉት ነገሮችን መመርመር፣ ከዛ በኋላ ደግሞ ወደፊት እንዴት እንሄዳለን፣ እንዴት መሄድ ይኖርብናል፣ ትክክለኛውን ነገርም ለመቀየስ የኋላውን ተመልክተን ከሰራ ነው ካጠፋ ነው ስህተታችን ታርመን ከጠንካራው ጎናችን ደግሞ ያንን እንደ ጥሩ ማህተብ እንትን አድርገን ተጠናክረን ወደፊት ምንገፋበትን መንገድ እንድንዘጋጅ ነው እና ይሄንን ዝግጅት በወር አንድ ቀዳሜ የመጨረሻው ቀዳሜ ላይ ያዘጋጀን የዛን ትውልድ ታሪኮች የሚያወሱት በምስክርነት በውስጡ ያለፉትን ሰዎች ዛሬ በየቦታው የሚደረገውን የውሸት ታሪክ ባል ያለፉበት ሰዎች ገና ሞተው ያላለቁ ስላሉ እነሱን ይዘን እንቀርባለን። ይሄ እንግዲህ አንዱ ነው። በዛሬው ዕለት አቶ ተገኘ ሞገስ በኢህአፓ ባሁኑ ጊዜም ቢሆን በኢህአፓ በአመራር ደረጃ ያሉ እንደዚሁም ከድሮ ከአስተማሪዎች ማህበር እስከ ሸንጎ ከዛ በኋላ ወደ ኢህአፓ ያደረጉትን ጉዞ ከሳቸው ጋር አብረን በጊዜው የነበረው ሁኔታ ለመመርመር በቅተናል። ወደፊትም እንደነዚህ አይነት ነገሮች ዝግጅቶችን እንቀጥላለን። ይሄ አራተኛ ጊዜያችን ነው። ቅድም እንደገለጽኩላችሁ እነዚህ ቅጂዎች basimba.org ላይ በመጀመሪያው ሳምንት በዋናው ገጽ ላይ ካልበለዚያ ደግሞ በታሪካዊ አምድ ላይ ይወጣሉ። ታሪክ መጻፍ የሚፈልጉ ሰዎች ወይም ደግሞ የተወናበደ ታሪክ ያዩ ሰዎች በተለያየ አቅጣጫ ከተለያየ ግለሰቦች የሚሰበሰቡ ነገሮችን አይተው ማመሳከር ይችላሉ እና ዋናው ነገር ያ ትውልድ መስዋዕትነት የከፈለው ለኢትዮጵያ ሕዝብ ነው። ያለ ጥርጥር ኢትዮጵያዊነት እንዲያሸንፍ የኢትዮጵያ ሕዝብ እንዲያልፍለት ብሎ ነው። ስህተትን ቢሰራ ይህንን ለማድረግ ብሎ ነው እንጂ ሀገር ለመከፋፈል፣ በዘር ለማስተላለቅ፣ የማያልቅ አጣብቂኝና መዓት በኢትዮጵያ ሕዝብ ላይ ለማምጣት፣ በስልጣን ላይ ለመቀመጥ አይደለም፣ አልነበረም። ይሄ ነው ዋናው ስረ መሰረቱ መታየትም ያለበት ማንም ሰው ሊመለከተውም የሚገባው ነገር ይሄ ነው። ይህንን ነው ደግሞ አስረግጠንም ማለፍ እንፈልገው። የዚህም የአሲምባዳት.org አመሰራረትም መሰረቱም ይህንን ነው። ታሪካዊ የዛን ትውልድ ታሪክ ሳይደለዝ ሳይጭበረበር እውነተኛውን ያለውን ዝም ብሎ ሞቅ ሞቅ ለማድረግ ሳይሆን እውነተኛውን ያለውን ስህተትም ካለ ስህተቱንም ጥሩ ስራም ካለ ጥሩውን ስራ በትክክል አስመዝግቦ በአሁን ባሉ በዘመናዊ ድረገጾችም ሆነ በኤሌክትሮኒኮች ተቀርተው የሚቀጥለው ትውልድ ወደፊት ታሪክ ይፍረደው ይባላልና ወደፊት የሚመጣው ትውልድም በዚህ ትውልድ በራሱ ምስክር የሆነውን ቀርጾ የሚያስቀምጠውን ለማስረከብ ነው። ምክንያቱም በዛው መጠን ደግሞ የሚዋሹ የገደሉት የፈጁት የራሳቸውን ታሪክ አስቀድመው እየጻፉ ስለሆነ ማለት ነው። ከዚህ አንጻር ነው እንትን የምናደርገው። በዚሁ እንግዲህ እሰናበታችኋለሁ። ከዚህ በኋላ እንግዲህ ለማንኛውም ጊዜ እንደምናደርገው በአጠቃላይ ስለ አቀራረባችንም ቢሆን ስለ ማንኛውም ሰፋ አድርገን ዛሬ ስለተነጋገርንባቸው ርዕሶች ሰፋ አድርገን ሀሳቦችን ማንሸራሸር እንጀምራለን። እንግዲህ ማይኩን ለነብሮ ለቃለሁ። ሌሎቻችሁም እጃችሁን እያወጣችሁ ሀሳባችሁን መስጠት ትችላላችሁ። በጣም እግዚአብሔርን ይስጥልን። የመጨረሻ የቀረብከው ወንድሜ ማና ኃይሌ በሳምንት ሁለት ቀን ቅዳሜና እሁድ ከሰዓት በኋላ በአሜሪካን ሰዓት አቆጣጠር በኢስተርን ከሶስት ሰዓት ቅዳሜ፣ እሁድ ደግሞ ከአስራ ሁለት ሰዓት ጀምረን ይሄን እንከፍታለን። በዚሁ መጥተህ የተለያዩ ርዕሶችን እያቀረብን በተለያዩ ሁኔታዎች ስለምንነጋገር ሀሳባችን የምናዳብርበት ቦታ ነው የሚሆነው። በእርግጥም ከሌሎች ፓልቶክ ሩሞች ለየት ያለ አቀራረብ ነው ያለን። ዋናው ትምህርታዊነቱና ብስለትን የሚጋብዝ ኢትዮጵያዊነትን የሚያጎለብት የሚያበለጽግ ክፍል ነው ብለን ነው የምናስበው። ዋናው ደግሞ ጦርነቶችም የሚጀመሩት ከሰው ጭንቅላት ነው። በአሁኑ ሰዓት ሀገራችን በብዙ ሁኔታዎች ለዛም የሚያመቻቹ ሁኔታዎች የተፈጠሩ ስለሆነ ጭንቅላታችን ሁላችንም ከእርስ በርስ ተማምረን ወደ ትክክለኛው አቅጣጫ የሚቀጥለው ሀገራችን ለሚቀጥለው ትውልድ የምናስተላልፍበትን ሁኔታ ማመቻቸት አለብን የሚል ስሜት ስላለን ነው። እና በጣም እግዚአብሔር ይስጥልን። እንግዲህ የሚቀጥለውን ማይክ ለነብሮ ለቃለሁ።